የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የኖቤል የሰላም ሽልማት የማሸነፋቸውን ዜና ተከትሎ የሽልማቱን ምንነት አንድምታና ፋይዳ መልከት የሚያደርግ ቅንብር ነው። ተወያዮቹ አቶ አባተ ካሳ ከዋሽንግተን ዲሲ በስራ አመራር ላይ ያተኮረው የፋይዳ ትንታኔ መጽሐፍ ደራሲና በቅርቡም ኢትዮክራሲ በሚል ርዕስ አዲስ የመንግስት አስተዳደር ስርዓት የሚያስተዋውቅ ጽሑፍ ለንባብ ያበቁ ባለሙያ ናቸው። አቶ ክቡር ገና የኢኒሼቲቭ አፍሪካ ዳይሬክተርና የፓን አፍሪካ የንግድ ምክር ቤት ስራ አስፈጻሚ ዳይሬክተር ናቸው። አሉላ ከበደ ነው ያወያያቸው። በነገራችን ላይ የተከበራችሁ አድማጮች፣ ባለፈው አርብ ዜናው ይፋ እንደተደረገ የተካሄደው ይህ ውይይት በአየር ሰዓት መጣበብ ምክንያት በጊዜው ሳይተላለፍ የቀረ መሆኑን ማስታወስ እንወዳለን። አሁን ወደ ውይይቱ።
አቶ አባተ ካሳ ከዚህ ከዋሽንግተን ዲሲ፣ አቶ ክቡር ገና ከአዲስ አበባ፣ እንግዶቼ በቅድሚያ ለጊዜያችሁ አመሰግናለሁ። ባለፉት ጥቂት ሰዓታት ውስጥ ይፋ እንደተደረገው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዓለም ዙሪያ እጅግ የገነነ ክብደት በሚሰጠውና 301 እጩዎች የቀረቡበት የዘንድሮ የኖቤል የሰላም ሽልማት ተሸላሚ በመሆን 100ኛው የኖቤል የሰላም ሰው ለመሆን በቅተዋል። እስኪ አንድምታውን በመመርመር እንጀምር። ለመሆኑ የዚህ ሽልማት ፋይዳና ትርጉም ምንድን ነው?
አቶ ክቡር ከሩቅ ልጀምር።
ትልቅ ሽልማት እንደሆነ ማንም ያውቀዋል። በዓለም ዙሪያ የሚታወቅ ሽልማት ነው። ከአፍሪካ እንደ ኔልሰን ማንዴላ፣ ከጥቁር እንደ ማርቲን ሉተር ኪንግ፣ እንደዚህም ደግሞ ከአሜሪካ የተለያዩ ፕሬዚደንቶች እነ ማዘር ቴሬዛ ተሸላሚዎች ያሉበት ነው። ስለዚህ ቀላል ክለብ አይደለም እና ለዛ መብቃት ማለት በእውነቱ በጣም ትልቅ ደስታና ክብር የሚያሰጥ ነው ብዬ ነው የምገምተው።
መልካም። አቶ አባተ በርሶም በኩል የኖቤል የሰላም ተሸላሚነት አንድ አፍሪካዊ ይልቁንም ደግሞ የኢትዮጵያ ጠቅላይ ሚኒስትር ማግኘታቸው ምን ትርጉም አለው?
በጣም ብዙ ትርጉም ይመስለኛል። የመጀመሪያው ኢትዮጵያዊ በአጭር ጊዜ ከሁለት ዓመት ባነሰ የስራ ዘመን ጠቅላይ ሚኒስትርነት ያከናወኑት ብዙ አኩሪ ነገሮች ስለነበሩ ነው። እንግዲህ ቀድሞ የተደረጉት ብዙ ስህተቶች ነበሩ። እነሱን በአጭር ጊዜ ውስጥ ማስተካከል ትልቅ ክብር ሊሰጠው ይገባል እላለሁ።
ለዚህ ሽልማት ያበቃቸው ምክንያት የኖርዌጂያኑ የኖቤል ኮሚቴ ሲገልጽ ዓለም አቀፍ ትብብርና ሰላም እንዲሰፍን ይልቁንም ደግሞ 20 ዓመታት ለዘለቀው ሁለቱ ጎረቤታማ ሀገሮች ኢትዮጵያና ኤርትራ የድንበር ግጭት እንዲያበቃ ሰላም እንዲመጣ ወሳኝ እርምጃ በመውሰዳቸው ይላል። በዋናነት ቀዳሚ ስፍራ የተሰጠው በአካባቢው ሰላም እንዲመጣ ያደረጉት አስተዋጽኦ መሆኑን ያመለክታል። እስኪ ከዚያ 20 ዓመታት ከዘለቀ ወታደራዊ ፍጥጫ በመለስ የሀገር ውስጥ ጉዳዮችን የሚመለከቱ ሁኔታዎች እናነሳለን። በዚሁ በሁለቱ ሀገሮች ፍጥጫና ጠቅላይ ሚኒስትር አብይ አህመድ ያን ለመቀየር ምን አደረጉ የሚለው ላይ የበኩላችሁን አስተያየት ብትሰጡ። አቶ ክቡር አሁንም ወደ እርስዎ ልመለስ።
ኤርትራን እና የኢትዮጵያን ጦርነት በሚመለከት እንደሚታወቀው ከጦርነቱ በኋላ ረጅም ጊዜ እንደገና ስምምነቶች ላይ ለመደረስ ተሞክሮ ሁኔታዎች ሳይሳኩ ቀርተው በንጥልጥል ላይ ያለ ጉዳይ ነው። እሳቸውን ስልጣን እንደያዙ በአጭር ጊዜ ውስጥ ያንን ሁለቱ መንግስታት ማለት ነው የኤርትራው ፕሬዚደንት እና ጠቅላይ ሚኒስትር አብይ አህመድ ይህንን ለሀያ ዓመት የቆየ ችግር አጭር ጊዜ ውስጥ የፈቱት ይመስላል እና ብዙውን ሰው ያስደነቀ ነው፣ ብዙውን ሰው ያስገረመ ነው። ከዛ በኋላ ብዙ ልውውጥም ተደርጓል። ብዙ ሰዎች ጉዘዋል። ከኤርትራም ወደ ኢትዮጵያ ብዙ ሰዎች መጥተዋል። እንግዲህ እሱ ትልቁና በዚህ ሽልማት ያበቃቸዋል ያስጠራቸው ነው። በእኔ አስተያየት ውስጥ እንደ ማበረታቻ መሆን አለበት ብዬ ነው የሚታየኝ።
መልካም። የኖቤል ኮሚቴ ሲገልጽ ይሄ ከፍ ያለ እውቅና ሊሰጠውና ሊበረታታ የሚገባ ስራ ያለውን የኖቤል ኮሚቴ አገር ውስጥ ካሉ እጅግ ከፍ ያለ የገነነ ተስፋ ሰጥቶ የነበረ ኢትዮጵያውያንን ከዳር እስከ ዳር ያነሳሳና በተስፋ የሞላ ሁኔታ ከአንድ ዓመት በኋላ በአገር ውስጥ ጉዳዮች ውጥረት የነገሰበትና ዘውግ ለይቶ የሚካሄዱ ግጭቶች የበረከቱበትን ሰዓት ነውና ብዙዎች የሚያነሱት ጥያቄ ነው። በዚህ የሽልማት ጊዜያቸው በሀገር ውስጥ ላለው ሁኔታ ወሳኝ እርምጃ ይወሰዳል ወይም ደግሞ ሰላማዊ ሁኔታ እንዲመጣ የሚሰሩት ስራ አጽንኦት ሰጥቶ እየተነገረ ነውና፣ አቶ አባተ ይሄ የኖቤል ሽልማት አብሮት ከሚመጣው ተሰሚነትና ተቀባይነት ጋራ በሀገር ውስጥ ያሉ ሁኔታዎችን ለማሻሻል እንደምን ሊረዳ ይችል ይሆን?
በቅድሚያ የዶክተር አብይ ኖቤል ሽልማት አሸናፊ እቼ ለኢትዮጵያ ትልቅ ክብር ነው። ለማነጻጸር በአንጻሩ መንግስቱ ኃይለማርያም እና መለስ ዜናዊ ለኢትዮጵያ መጡ ጥፋትና ውርደት ነበር። ዶክተር አብይ ሽልማቱን ያገኙት ስለሆነ ስህተቶችን በማረም ነው። ፈረንጆች እንደሚሉት ኮሬክቲንግ ሚስቴክስ ኢዝ ኦንሊ ሪስቶሪንግ ኖርማሊቲ ይላሉ። ስለዚህ ዶክተር አብይ ለኢትዮጵያ ምን አዲስ ግሩራ ያቀደዋል ወይ ተጠይቀው፣ ለምሳሌ ኢትዮጵያን ከወደብ አልባነት ለማውጣት ከኤርትራ ጋር ምን አይነት ትብብር ወይም ቅንጅት ሊያደርጉ ይጥራል? ደግሞስ ያፈሩትን ፖለቲካል ካፒታል ተጠቅመው አክራሪ ብሔርተኞችን በድፍረት ተቋቁመው ኢትዮጵያን ከከፋፋዊ የጎሳ ፖለቲካ ውስጥ አንድነቷን ለሚጠብቀው ወደ ዜጋዊ ፖለቲካ ኢትዮጵያዊነት መቼ ያሸጋግራሉ? ለኔ እነኚህ ናቸው ትልልቆቹ ጥያቄዎች። እርግጥ 17 ነው 8 የሚሆኑ ስህተቶች አርመዋል። እንግዲህ በአሁኑ ጊዜ ሰላምና የዲሞክራሲ እጦት ነው ትልቁ ችግር ከዋንተን ማን እንዳነሳው እና ይህንን መወጣት ከቻሉ አወርዱንም የሰጡት ኮግኒሽን እና ኢንከረጅመንት ነው የሚል እውቅና በመስጠት ላደረጉት ነገር እና ደግሞ ለማበረታታት እነኚህን የተጓደሉትን ነገር እንዲጨርሱ እሱ ላይ ነው እንግዲህ በበኩሌ ተስፋ ማረገው። ይሄንን ያረጋሉ፣ ይጠቅማቸዋል። ይሄንን ፖለቲካል ካፒታል ግን እንዳላባክኑት ነው መሰጋው ማሰው።
መልካም። አቶ ክቡር
እሳቸው ታሉት ብጨምረው እንደተባለው ይሄ ሽልማት እስከዛሬ ድረስ ላደረጉትም ቢሆን በአንድ በኩል ወደፊት ለሚያደርጉትና ወደፊት ለሚያመጡት ለውጥ የተሻለ ዲሞክራሲ እና የተሻለ ሰላም በሀገሪቷ ውስጥ ሊያሰፍኑ የሚችሉበትን ማበረታቻ የሰጧቸው ይመስለኛል ብዬ በዛውም ደመድመው።
መልካም። የመጨረሻ ጥያቄ በአጭሩ የምትሰጡት አስተያየት በሀገር ውስጥ ሰላም እንዲመጣ በአመራር ላይ ያሉ ሰዎች ኃላፊነት እና የተሻለ አቅጣጫን በመቀየስ ጭምር ትልቁን ድርሻ ይውሰዱ እንጂ በፖለቲካ እንቅስቃሴ ውስጥ የሚሳተፉ አንዳንድ አነሳሽ የሆኑ እንቅስቃሴዎችንም የሚያደርጉ ሌሎች ወገኖችም ለሰላም መምጣቱ ወሳኝ ናቸውና በግራም በቀኝም የተሰለፉት ኃላፊነት አለባቸውና በርግጥ ዛሬ በሀገር ውስጥ ባለው ተጨባጭ ሁኔታ መልኩን የቀየረ ሁኔታ ገዝፎ የሚታይበት ሌሎች ወገኖችን ከዚህ የሰላም ኖቤል ሽልማት ማግስት ምን አይነት ሁነኛ ተጨባጭ ለውጥ እንዲመጣ ሊያበረክቱ ይችላሉ? አስገዳጅ ሁኔታ ሊፈጠር ይችላል ወይ? አቶ አባታ አሁን እርሶን ላስቀድም።
እሺ፣ እኔ በበኩሌ አንደኛ ይሄን የፖለቲካ ፓርቲዎች ጋጋታ መቀነስ ይሞክሩ፣ ይሄንን ማስተካከል ቢችሉ እና የሐሳብ ውድድር እንዲኖር ተወዳዳሪ ፓርቲዎች ቁጥራቸው አሁን ካለበት 100 ምናምን ይባላል እሱን መቀነስ ቢችሉ፣ የኢኮኖሚ ደግሞ እውቀት ተኮር የሆነ ኢኮኖሚ ቢሆን እና ከጥገኝነት ማነቆ ለማውጣት ቢሞክሩ፣ ይህን አይነት ፖሊሲ ቢሞክሩ ትልቅ ለውጥ ሊያመጡ ይችላሉ ብዬ ተስፋ አደርጋለሁ።
አቶ ክቡር የመጨረሻው እድል የእርስዎ ነው። ከጠቅላይ ሚኒስትሩ ቢሮ የወጣ መግለጫ ይህን እውቅናና ክብር የተሰጠበት ሁኔታ እያከበርን ሳለን ሁሉንም ኢትዮጵያውያንና የኢትዮጵያ ወዳጆች ሰላም ጎን እንዲሰለፉ እንጋብዛለን ይላል። ሰፊ ዝርዝር የያዘ መግለጫ ነው። በእንግሊዝኛ የቀረበ ሀሳብ ነው በግርድፉ እየመለስኩ ያለሁት። የተስፋ አድማስ ይሰፋል፣ አዲስ የተስፋ አድማስ ይታያል፣ ለበለጸገችና ቀጣይ አገር እጣ ይላል ጽሁፉ። የጠቅላይ ሚኒስትሩ የአመራር እርምጃዎች እንዳሉ ሆነው የሌሎችንም በአሁኑ ሰዓት አሉታዊ ሚና የተጫወቱም ወገኖች ወደሚፈለገው አቅጣጫ እንዲመጡ ምን ተጽዕኖ ሊያሳድርስ ይችል ይሆን?
ምክንያቱም ይሄ ሽልማት በእርግጥም በውጭ በኖርዌጂኖች የተሰጠ ሽልማት ነው። እንግዲህ ከነሱ እይታ ነው ይሄ ሽልማት የመጣው። ነገር ግን ሀገር ውስጥ ያልተጠበቀም በመሆኑ የሚጠበቀውን ብዙ ኃላፊነት ተሰጥቷቸው እነዛ ኃላፊነቶች በምን ሊወጡ ይችላሉ የሚባልበት ወቅት ስለሆነ የምርጫም እየተቃረበ ስለሆነ ብዙ ጥያቄዎች ያሉበት ጊዜ ነው። ስለዚህ ህዝቡ በኩል ይሄ ሽልማት ህዝቡ በአንድ በኩል እስካሁን ድረስ እኔ አሁን ከሰማሁ ጊዜ ጀምሮ በሄድኩበት ቦታ በሙሉ የደስታ ስሜት አለ። ግን የደስታው ስሜት ዛሬ ብቻ እንዳይሆንና ሌሎችም ቅድም እንደተባለው የፖለቲካ ተሳታፊዎች ይህንን ምልክት ይህንን ትልቅ አቅጣጫ ሰጪ ሽልማት ለሁላችንም በሚጠቅም መልኩ ሁሉም ተሰባስበ የዚችን ሀገር እጣ ፈንታ እንዲያስተካል ትክክል ነው እንግዲህ የሁላችንም ምኞት። በመሰረቱ ይሄ ሽልማት አልፋና ኦሜጋ ሆኖ መታየት የለበትም ባይ ነኝ። ማለት አንዳንድ ጊዜ እንዲህ አይነት ሽልማቶች ለተሰሩት ስራዎች በሙሉ የሚሰጥ ወይም ደግሞ ለተሰጡት አገልግሎቶች በሙሉ ታይቶ ለምሳሌ ቅድም እንደተጠቀስኩት ማዘር ቴሬዛ ቢሰጥ ማንንም ማነጋገርም ብዙም አይጠበቅባቸውም ከሰሩት ወጭ ከዚህ በላይ ፈርተዋል እየሰሩም ያለው ተብሎ ተቀባይነት ይኖረዋል። አሁን ግን ከፈተና ጋር ነው የተሰጠው ይሄ ሽልማት። በአንድ በኩል እስካሁን ድረስ ለተደረገው ጥሩ ተስፋ ለሰጠ ስራ ሲሆን የሚቀጥለው ደግሞ ብዙ መስተካከሎችን የሚጠይቅ ስራ ስላለ ለነዛ ድጋፍ ሊሰጥ የሚችል ነው ብዬ ስለምገምት እንግዲህ ሌሎችም ይህንን አውቀው በዛ መልኩ ይህን ሽልማት አንድ ላይ እንዲያከብሩትም ይጠበቃል ብዬ ነው የምገምተው።
አመሰግናለሁ። አቶ ክቡር ገና የኢኒሽቲቭ አፍሪካ ዲሬክተርና እንዲሁም የፓን አፍሪካን ምክር ቤት ስራ አስፈጻሚ ዲሬክተር አቶ አባተ ካሳ የፋይዳ ትንታኔና የኢትዮክራሲ ደራሲ እንግዶች ሁለታችንም በድጋሚ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ አሉ። እግዚአብሔር ይስጥልኝ።